ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
ጀመርነው 2020 ላይ ነበር during the pandemic ሁሉም ነገር በዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ላይቀኔና ለካራታ አምስቆደሽውን እየጀመርነው ፕሮግራሙን ከዛ በፊት ኢንዲቪጁዋሊ እንደዳ ነበር ተማሪዎች
ወጣቶች ለወጣቶች የሚረዳዱበት አንድ ቡድን ነው። በዚህ ዙሪያ ተገባለን ሌሎች ጥንቅሮችንም ይዘናል። ለደንገረሙ የምሽቱ መስናዶ በመምራት ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው አብረናችሁን ከመላው አሜሪካ ድምጽ የዲጂታል ኔት ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያውያን ሙስሊሞች የረመዳን ጾም በጋራ በማፍጠር ላይ ይገኛሉ። በርካታ ቁጥር ያላቸው ኢትዮጵያውያን ሙስሊሞች በዚህ በረመዳን ቅዱስ ወር ላይ አመታዊ ታላቁን የጎዳና ላይ ኢፍጣር በጋራ ለማክበር አዲስ አበባ ላይ ተሰባስበዋል። ቅድመ ዝግጅቱ እንግዲህ እስከ ረቡ ድረስ የሚቆይ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው የሚቀደሱትን ምግብ በማፍጠር የረመዳንን በጋራ መንፈስ ያከብራሉ። በዚህ ዙሪያ የተጠናቀረውን ዘገባ ደረጀ ደስታ ያቀርብልናል።
ቅድመ ዝግጅቱ እስካለፈው ረቡዕ ድረስ ሲካሄድ የቆየ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው በተቋደሱበት ምግብ በማፍጠር የረመዳንን የጋራ መንፈስ አክብረዋል። በመላው ዓለም የሚገኙ ሙስሊሞች ቅዱሱን ወር ከንጋት እስከ ምሽት በስግደት በጾምና በመጽዋት ያከበሩት ነው። የጅምላ ኢፍጣር አዘጋጆች ባለፈው 4 ዓመታት የዝግጅቱ ተወዳጅነት ያደገ መምጣቱን በማሳየት ከፍተኛ ተሳትፎ እንደሚያደርጉ ገምተዋል። የ17 ዓመቷ ተሳታፊና የበጎ ፈቃድ አስተባባሪ ሂክማ ሳኒ ስለመረዳዳት አስፈላጊነት አጽንኦት ሰጥታለች።
ያው ሙስሊም እንደመሆናችን መጠን መረዳዳት አለብን አይደል? እና የተቸገሩ ወንድሞቻችንን እህቶቻችንን ሁሉንም እናት አባቶቻችንን በመርዳት ረመዳናችንን እንድናከብር ትንሽ ቀን ይቀረን እና ኢዳችንን በሰላም በደስታ እንድናሳልፍ የተቸገሩትን እንርዳ።
የታላቁ የጎዳና ኢፍጣር ትክክለኛ ቀን የሚወሰነው በቅርቡ በታየችው ጨረቃ እይታ ወይም የጨረቃ ውደት መሰረት ነው። ግን ብዙውን ጊዜ በተቀደሰ ወር 17ኛው ቀን ላይ ይሆናል። ይህ የተለየ ቀን ለኢትዮጵያውያን ሙስሊሞች ልዩ ትርጉም ያለው ነው ይላሉ የእስልምና ምሁርና የታላቁ ጎዳና ኢፍጣር አስተባባሪ አቡበከር አህመድ። ነቢዩ መሐመድና ተከታዮቻቸው በበድር ጦርነት ድል የተቀዳጁበት 7ኛው መቶ ክፍለ ዘመን መሆኑን በመጥቀስ ይህ ወር ከአድዋ ነጻነት ጋር የተገናኘ መሆኑን ያብራራሉ።
ረመዳን 17 በታሪካዊ የኢትዮጵያ የአድዋ ድል የጥቁሮች ነጻነት የጥቁሮች አርማ የሆነው የአድዋ ድል ሲነሳ አንዱኛ የምናስታውሰው ረመዳን ነው። እንግዲህ ታሪኩን መለስ ብላችሁ ካላንደሩን ስትቆጥሩት የአድዋ ድል የተደረገበት ዕለት ረመዳን 16 ወይም 17 ነው። የኢትዮጵያ ሙስሊሞች የሀገራቸውን ነጻነት ክብር ለመጠበቅ ጾመኛ ሆነው ሌላ ኃላፊነቶችን የተወጡበት ታሪካዊ ዕለት ነው።
የጅምላ ኢፍጣር ለተሳታፊዎች እንደ እንጀራ፣ ዳቦ፣ ወጥና አትክልት ያሉ የኢትዮጵያውያን ባህላዊ ምግቦችን ያካተተ ምግብ በጋራ የሚቋደሱበት በመሆኑ የጋራ ልምድ ይሰጣል። ተሳታፊዎቹ ምግብን፣ ጸሎቶችና ውይይትን ለመካፈል በአንድነት ይሰባሰባሉ። ለአንዳንዶቹ ታላቁ የጎዳና ላይ ኢፍጣር የሃይማኖቶች ስምምነት ምልክት ነው። ይህም የኢትዮጵያን በሙስሊሞችና በክርስቲያኖች መካከል ያለውን አብሮ የመኖር ታሪክ የሚያንጸባርቅ ነው። የሁለት ልጆች አባት የሆነው ጋዜጠኛ ፉአድ ሙህዲን በዓመታዊ የኢፍጣር ዝግጅት ላይ 4 ጊዜ ተገኝተዋል። ከዓመት ዓመት የነበረው ሰላማዊ ድባብ ሙስሊሙ ማህበረሰብ ለሰላም ያለውን ፍቅር ያሳያል ይላል።
ይህ ሁሉ ማህበረሰብ እንግዲህ እንደምታየው እዚህ ቦታ ላይ ታድሞ ለተከታታይ 4 ጊዜያት ምንም አይነት ረብሻ ሳይፈጠር ምንም አይነት ኮሽታ ሳይኖር በሰላም ወደ ቤቱ እየተመለሰ ነው የሚገኘውና አንድ እስላም ሰላም መሆኑን የኢትዮጵያ ሙስሊሞች ለሰላም ምን ያክል ቦታ እንዳላቸውና ሰላምን ለማስከበር ራሱን ችሎ የሰላም አምባሳደር መሆን የሚችል ማንነት እስልምና ውስጥ እንዳለ ሁሉ ማሳያ የሚሆን ነው።
በዝግጅቱ ላይ ታዋቂ ሰዎች፣ የመንግስት ባለስልጣናት፣ የሃይማኖት አባቶች እና ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሰዎች ተገኝተዋል።
የ የቀደመው ዘገባ የአሶሺየትድ ፕሬስ ነው። የትግራይና የአማራ ክልሎች በሚያጎራብቱ አካባቢዎች ላይ የታየው የጸጥታ ችግር እንዳሳሰባቸው የኩረም ከተማ ነዋሪዎች በቅርቡ ከሰሞኑ ባደረጉት ሰልፍ ላይ መግለጻቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። ነዋሪዎቹ እሁድ ዕለት ባደረጉት ሰላማዊ ሰልፍ በጸጥታ ችግሩ የከፋ ሰብአዊና ቁሳዊ ጉዳት ከመድረሱ በፊት የፌዴራል መንግስቱ መፍትሄ እንዲያፈላልግም ጠይቋል። መስፍን አራጌ ዘገባ አለው።
የማንነት ጥያቄ ከሚነሳባቸውና የፌደራል መንግስቱ አከራካሪ ከሚላቸው አካባቢዎች አንዱ በሆነው ኮረም ከተማ ትናንት እሁድ መጋቢት 22 ቀን 2016 ዓ.ም የተካሄደው ሰላማዊ ሰልፍ ተሳታፊዎች የትግራይና የአማራ ክልሎች የገባኛል ጥያቄ በሚያነሱባቸው የራያ አላማጣና ኦፍላ ወረዳዎች የሚስተዋለው የጸጥታ ችግር እንደሚያሳስባቸው ገልጸው ሰላማዊ ሰልፍ ማድረጋቸውን ነዋሪዎቹ ለአሜሪካ ድምጽ ገልጸዋል። ኤፍሬም አይሉ የተባሉ የሰላማዊ ሰልፉ ተሳታፊ በስልክ ለአሜሪካ ድምጽ እንደተናገሩ በሁለቱ ክልሎች አዋሳኞች ወረዳዎች አካባቢ ለሌላ ዙር ጦርነት የሚደረጉ እንቅስቃሴዎች መኖራቸውን ጠቁመው የፌደራል መንግስቱ እንዲያስቆም ጠይቀዋል።
የትግራይ ህዝብ ወክል ህዝባችን ጎረቤታችን ነው። ሆኖም ግን ትንኮሳውን አሁን በቅርብ ላይ ትንኮሳ ስላደረገ ይህ ትንኮሳ እንዲቆም ነው እያስተላለፍን ያለው መልዕክት። አሁን በራያ አካባቢ ላይ ጀምረዋል። በራያ አላማጣ በዛ አካባቢ ከዚህ ከሶስት ቀን በፊት አሁንም ያው በዛ አካባቢ ስላሉ ይሄ ነው እንግዲህ እኛ ይሄ ነገር እንዲቆም ነው ያለ። ምክንያቱም ለዳግም አራተኛ ጦርነት ይብቃን። ስለዚህ መንግስት ባዘጋጀው መሰረት በሪፈረንደም እስካለን ድረስ ያን አምነን ተቀብለናል። ስለዚህ የመጨረሻው አማራጭ ሪፈረንደም ስለሆነ ያን በተግባር እንዲውልን ነው የምንፈልገው እኛ። ራያ በእኛ በኩል በአንድ በኩል ስለሚያገናኘው በውፍላ ዙሪያ አካባቢ ማለት ነው በዛ አካባቢ ስለሚያገናኘው ያው እኛም ባለው ሁኔታ አንዳንድ ነገር ስጋት ስላየን ነው ይሄን ለሚመለከተው አካል አመልክተናል።
ለደህንነታቸው በመስጋት ስማቸውን እንዲገለጽ ያልፈለጉ በኮረም ከተማ የሚኖሩ የመንግስት ሰራተኛና የሰላማዊ ሰልፉ ተሳታፊም ሲቪሎች ለአራተኛ ጊዜ እንዳይቀሰቀስ በሚሰጉት ጦርነት ሰለባ እንዳይሆኑ መንግስት ጥበቃ ሊያደርግ ይገባዋል ብለዋል።
ጦርነቱ እንዲቆምልን ትናንትና በሰልፍ የተጠየቀው ባለፈው በኢኮኖሚ በማህበራዊ ህይወት አስከፊ የሆነ ነገር ስለደረሰ ወደ ጃራ ብቻ 32,000 ህዝብ ተፈናቅሎ ስለነበረ በብዙ ሰዎች ደግሞ የሞቱ የቆሰሉ ቤት ንብረቱ የተዘረፈ ስለነበረ አሁንም ይህ ነገር እንዳይደገም ፌዴራል መንግስት እንዲያስቆምልን እያልን ነው የጮኸነው። የተኩስ ልውውጥ ነበረ ዛሬ ከኮረም በስድስት ኪሎ ሜትር ርቀት ላይ የሚገኝ የአድጎሎ ቀበሌ ተራራው ላይ ልዩ ስሙ አደነባ የሚባል ቦታ ላይ እዛች ቦታ ላይ ለ5:10 የጀመረ እስከ 6 አካባቢ ድረስ
መምህር አምሳሉ ታደሰ የተባሉ ሌላዋ ሰላማዊ ሰልፉ ተሳታፊ በበኩላቸው ከቅርብ ጊዜያት ወዲህ በአጎራባቾቹ የራያ አላማጣና የኦፍላ ወረዳዎች አካባቢ የሚስተዋለው ውጥረት የፕሪቶሪያውን ግጭትን በዘላቂነት የማስቆም የሰላም ስምምነት መርህ እንደሚቃረን ገልጸዋል።
የፌዴራል መንግስት ትኩረት አድርጎ እኛን እንዲያይን በ3 ውስጥ በችግር ያለን ማህበረሰብ እኛ የምንፈልገው ሰላምን ነው፣ ጦርነት አንፈልግም። ስለዚህ ፌዴራል መንግስት እንዲያይን።
ሁለቱም ክልሎች አንዱ ሌላውን በሚወቅስና በጸብጫሪነት በሚከስ መግለጫ መመላለሳቸውን ተከትሎ በአዋሳኝ አካባቢዎች ላይ ብርቱ የደህንነት ስጋት መስተዋሉን የአሜሪካ ድምጽ የወረዳዎቹን የመረጃ ምንጮች ዋቢ አድርጎ መዘገቡ ይታወሳል። የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም ከአሜሪካ ድምጽ ጋር በነበራቸው ቆይታ ከትግራይ ክልል የመጡ ታጣቂዎች ወደ ራያ አላማጣ ወረዳ አልፈው ወረራ ፈጽመዋል፣ አንድ ቀበሌም ተቆጣጥረዋል የሚለውን የወረዳ አስተዳደሩን ክስ ማስተባበላቸው ይታወሳል። ኃላፊው በትግራይ ክልል ላይ ተቀምጦ አካባቢያችን ላይ ወረራ ተፈጸመ ማለት ትርጉም የለውም ነበር ያሉት። በአንጻሩ የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ አካባቢው ህወሀት የህዝቡን ይሁንታ ሳይጠይቅ ህገ መንግስቱ ከመጽደቁ በፊት በኃይል የከለለው የማንነትና የወሰን ጥያቄዎች ሲነሱበት የነበረ ነው ሲሉ ይከራከራሉ። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመሰራት ላይ እንደሚገኝ መንግስት በቅርቡ አስታውቆ ነበር። ከትግራይ ክልል የህብረተሰብ ክፍል ተወካዮች ጋር በቅርቡ በጽህፈት ቤታቸው የተወያዩት ጠቅላይ ሚኒስትር አብይ አህመድ አከራካሪ ሲሉ በጠሯቸው ቦታዎች ላይ የጸጥታ ኃይሎች ብቻ እንደሚሰፍሩ ገልጸው ነበር። በትላንቱ የኮረም ከተማ ሰላማዊ ሰልፍ አካባቢው ከ3 በላይ ያለ በጀት መቆየቱን ያስታወሱት ተሳታፊዎቹ አካባቢው በጀት እንዲለቀቅለት እንዲሁም የማንነትና ራስን በራስ የማስተዳደር መብቱ በህዝበ ውሳኔ እንዲረጋገጥለት ጠይቀዋል።
የማንነትና የወሰን ጥያቄ አለ ተብሎ ለተቀመጠው ለራያ እና ለወልቃይት ህዝብ 3 ያለ በጀት ያስቀመጠው ይሄን በፍጥነት መፍትሄ እንዲያደርግልን ከ17 እስከ 25 ድረስ ያለ ደሞዝ የተቀመጠ የመንግስት ሰራተኛ አለ። መሰረተ ልማት የሚባል ነገር የለም። በዚሁ ምክንያት የማንነት እና የወሰን ጥያቄው በፍጥነት መልስ እንዲያገኝ ማንነታችን በተፈጥሮ ያገኘነው ሀብት እንጂ በሰዎች በጎ ፈቃድ ያገኘነው ጸጋ አይደለም።
የወሰን ይገባኛልና የማንነት ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ መሰረት በዘላቂነት ልባት ለመስጠት በብሔራዊ ደረጃ የተቋቋመው ኮሚቴ በቅርቡ ባደረገው የስራ አፈጻጸም ግምገማ የአካባቢዎቹን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ለመፍታት መግባባት ላይ እንደተደረሰ አስታውቆ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
አስከትለን የምናልፈው እንግዲህ ዘለግ ወዳለ ዘገባ ነው። እኛ ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸው ትውልደ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልደ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዝኛው ኤልመንተርስ የተሰኘውን መርሃ ግብር መስራቾችና ተጠቃሚዎች ለውይይት ጋብዟል። ወደ ውይይቱ ነው የምናልፈው።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶይቶ ነው የተመረኩት። በአሁኑ ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ነው ሀሳቤ።
አመንቲ ተመስገን እባላለሁ። ኤሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁኑ ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመሪያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አት ኢል ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል። የኢኤልኢ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ ከገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው? የተወሰነ ወርክሾፖች ኦርጋናይዝ አድርገን እንርዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ንድ ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው። አሁን ከዛ ጀምረን ነው ስንተኛ ዓመታችን ነው? ወደ 4ኛ ዓመታችን እንገኛለን። የጀመርንበት ምክንያትም ቢካዝ ሁላችንም የመጀመር ፈርስት ጀኔሬሽን ስቱደንቶች ነን። እኔም የመጣሁት እዚህ ሃይ ስኩል ነበረ እና ሃይ ስኩል ትራንዚሽን በጣም ይከብዳል። አንድ ላንጉጅ ባሪር አለ፣ ካልቸር ሾክ አለ። አካዳሚክሊ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙዝ ፓስብል ለማድረግ ነበር ሀሳባችን።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። እነዚህን ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከ9ኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራናለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቅም ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንተዋወቀው። ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው። አስተያየት የሚሰጠኝ ሰው ላይኖር ይችላል። የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጭ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟችሁም ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን አድርግ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ኦፍ ሜንቶርሽፕ። እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር፣ ቢካዝ አይድና ነው ሀቱ ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በሰዓቱ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም። ይህን ዶን ሲ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲግሪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ፋፕናች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻሌንጅ የሚመጡትም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል እያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ።
በራሳችሁ ተነሳሽነት እዚህ አድርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልደ ኢትዮጵያውያንም ኤርትራውያንም ሌሎች ማህበረሰቦች እናንተን ሊያግዟቸው የሚችሉ?
አሁን ኖን ፕሮፊት ለመሆን ፕሮሰስ ላይ ነን። ምክንያቱም ሰፋ አድገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው እኛን ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት እንደዚህ። ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ ይህን እዚህ ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን፣ ማስቀጠል እንፈልጋለን፣ ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም ኢዝ ብራደር ነው ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም ባደረጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብ እና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝነስ ፓስፖርት እንዲሆንላቸው ነው ሀሳባችን። ከዛ ደግሞ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አድርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፔሪንስ ተጠቅመን ከኛ እነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚክ ዋይዝ በጣም ቻሌንጅ ነው። ስፔሻሊ እንዲህ ለፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ቱ ኦቨርካም ቻሌንጅ የሚያጋጥማቸውን እንዴት ኦቨርካም ማድረግ እንደሚችሉ የመረዳት ሀሳብ አለን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ቢያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን፣ ለእኛ ክፍል ተማሪ አለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም እና ፎር ኢች ግሬድ አማንም እንዳለው ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኤኩፕ ለማድረግ። ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያውያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
መሰናዷችን ይቀጥላል። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ደቡብ አፍሪካ የዴሞክራሲ ጎዳናን የያዘችበትን 30ኛ ዓመት መታሰቢያው ሲሆን በሀገሪቱ በሚቀጥለው ግንቦት ወር ጠቅላላ ምርጫም ይካሄዳል። የዘንድሮ ምርጫ ካለፉት ምርጫዎች የበለጠ ፉክክር የሚታይበት እንደሆነም ተንታኞች ከወዲሁ ተንብየዋል። ቆንጅታዬ የአሜሪካ ድምጽ ዘጋቢዎች ያሰናዱት እንደሚከተለው ታቀርበዋለች።
ይህ ዓመት ለደቡብ አፍሪካ ትልቅ ዓመት ነው። የዲሞክራሲ ጎዳና የተያያዘችበት 30ኛ ዓመት መታሰቢያ በመሆኑ ብቻ ሳይሆን ምርጫ የሚካሄድበት ዓመትም በመሆኑ ነው። አጠቃላይ ምርጫው እንደ አውሮፓውያን የዘመን አቆጣጠር ግንቦት 29 ቀን ይካሄዳል። ታዛቢዎች እጅግ ብርቱ ፉክክር የሚካሄድበት ምርጫ እንደሆነ ተንብየዋል። ፓሌሳ ሙሳ እንደ አውሮፓውያን የዘመን አቆጣጠር በ1976 የ12 ዓመት ታዳጊ ሳሉ በወቅቱ የሴቶች ወህኒ ቤት በነበረው በዚህ ስፍራ ታስረው ነበር። የታሰሩት በጸረ አፓርታይድ ትግል ባደረጉት ተሳትፎ እንደሆነ ያስታውሳሉ።
The reason why I was brought here is because they found
ዊኒ ማንዴላ መኖሪያ ቤት አግኝተውኝ አስረው አመጡኝ። አገሬን ለመጠበቅ AK-47 መትረየስ መተኮስ እየተለማመድኩ ነበር።
በ1994 ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዝደንት ሆነው ሲመረጡ እንዴት እንደፈነደቁ ፓሌሳ ሙሳ ያስታውሳሉ። ከ30 ዓመታት በኋላ ዛሬ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ውስጥ የሚያዩት ሙስና እጅግ በጣም እንዳሳዘናቸው ፓሌሳ ይናገራሉ።
You know what? Our country. I don't know. They just eat money.
የሀገራችን ነገር አይገባኝም። ገንዘብ መብላት ብቻ ሆኗል። ፓርላማ ላስገባቸው ህዝብ አያስቡም። ረስተውናል።
ፓሌሳ ታስረውበት የነበረው አደገኛ ወህኒ ቤት ዛሬ ቤተ መዘክር ነው። የህገ መንግስታዊ ፍርድ ቤቱም መቀመጫ ነው። በየአመቱ በዚህ ቦታ የሰብአዊ መብት በዓል ይከበርበታል። አብዛኞቹ የዘንድሮ በዓል ታዳሚዎች ታዲያ ነጻው ትውልድ ተብለው የሚጠሩት ናቸው። በአፓርታይዱ ዘመን አልነበሩምና። ደቡብ አፍሪካ በመጪው ግንቦት ወር ምርጫ ታካሂዳለች። ተንታኞች በዚህ ምርጫ የወጣቶች ድምጽ ወጥተው ድምጽ የሚሰጡ ከሆነ ለውጥ ሊያመጣ እንደሚችል እየተናገሩ ነው። ቴሳ ዶምስ ሪቮኒያ ሰርክል የተባለ አዲስ የምርምር ተቋም ዳይሬክተር ናቸው።
So if young people showed up by themselves, just people under the age of 35, they would make
ወጣቶች ብቻ እንኳን ቢወጡ ከ35 ዓመት በታች የሆኑት ብቻ እንኳን ቢወጡ 14 ሚሊዮን መራጭ ወጣ ማለት ነው። ስለዚህ ወጣቶች በዚህ ምርጫ ወጥተው ድምጻቸውን ከሰጡ ይችን ሀገር ሊለውጧት ይችላሉ። እውነቴን ነው፣ ይችላሉ።
የ30 ዓመቱ ኡናቲ ዚሊኒ ለወጣት መራጮች የተሰናዳ ስልጠና እየተከታተለ ነው። ከደቡብ አፍሪካ ወጣቶች 65 ከመቶ ስራ አጦች ሲሆኑ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የአፍሪካ ብሔራዊ ኮንግረስ በዚህ ምርጫ ለመጀመሪያ ጊዜ በምክር ቤት አብላጫ መቀመጫ የሚያገኝ አይመስልም።
Then I was like, if I see
you.
የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶን በመምራት፣ ንጉሱ ታምሬ ስርጭቱን በማቀናበር አብረናችሁ ነበር። ከመላ አሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ደህና ደሩ።